1771 ዓመተ ምህረት ወደ ኢትዮጵያ የዘለቀው ስኮላንዳዊ ሀገር አሳሽ ጀምስ ብሩስ በወቅቱ ኢትዮጵያ ውስጥ በተለይ ጎንደር አካባቢ ከፍተኛ ወረርሽኝ ተከስቶ ለበርካቶች ሞት ምክንያት መሆኑን ዘግቧል። በ1860ዎቹም ፈንጣጣ ብዙዎችን ገድሎ የብዙዎችን አካል አጉድሎ ጠባሳውን ጥሎ እንዳለፈ ፈረንሳዊው አርኖልድ አባዲ ጽፏል። በተለመደው አጠራር የህዳር በሽታ የሚባለው ከአዲሱ ኮሮና ቫይረስ ጋር ተመሳሳይነት ያለውና ያንንም ዓለምን ያዳረሰውና እንዲሁ የፈጀው ስፓኒሽ ፍሉ የሚባል በሽታ የዛሬ 100 ዓመት ገደማ ተከስቶ ያደረሰው መጠነ ሰፊ ጉዳት በሰነዶች ሰፍሮ ይገኛል። ወረሽኞቹም ከዚያ የከፋም የህይወት ጥፋትን እንዳያስከትሉ በተምነቶችና የሃይማኖት አባቶች ብዙ ጥራዋል ብዙ ውላዋል እየተባለ ይነገርላቸዋል። የወሎ ሪፖርተራችን መስፍን አራጌ ያዘጋጀውን እናዳምጥ።
ኢትዮጵያ በርካታ ሻመታተን በተሻገረ ዘመኗ ብዙ ወረርሽኞች እንዳስተናገደች የታሪክ መዛግብት ይዘክራሉ ምሁራን ያስረዳሉ። እንደ ዘመኑና እንደ ወረርሽኙ አይነት የጉዳቱ ስፋት ቢለያይም ሁሉም አሳዛኙን ጠባሳ ጥለው አልፈዋል። ግን ወረርሽኞቹ የብዙዎችን ህይወት እንዳይቀጥፉ የቤተ እምነቶች የሃይማኖት አባቶችና የግለሰቦች ሚና የማይተካ አስተዋጽኦ እንደነበረው የታሪክ ምሁሩ ዶክተር ምስጋናው ታደሰ ይገልጻሉ።
የእምነት ተቋማት እንደ አይነት ወረርሽኞች ሲነሱ በተለይም ደግሞ እንግዲህ የሚገከረበት የማውቀው እና ያደኩበት የኢትዮጵያ ኦርቶዶክስ ቤተክርስቲያን መንፈሳዊ ሐኪምናት ዘመናዊ ህክምና ባልነበረበት ዘመናዊ ሐኪም ባልነበረበት ሁኔታ ተጨነቀ የሚስማማባት የታመመ የሚፈወስባት ሳይኮሎጂካል ቴራፒ የሚሰጥባት ተቋም ነች።
ስነልቦናዊ ህክምና
እውነት ነው። ስነልቦናዊ ህክምና እንደዚህ አይነት ከፍተኛ ስርጭት ያለው ወረርሽኝ በሚነሳበት ጊዜ በኢትዮጵያ ኦርቶዶክስ ቤተክርስቲያን የመጀመሪያው ወረርሽኙ እየተከሰተ ባለበት ሁኔታ ጸሎት ነው የሚታወጀው። ምዕመናን ተሰብስበው ምህላ እንዲያደርሱ እንዲማለዱ ይደረጋል። በሌላ በኩል ደግሞ እንዲነጹ ታጠቡ። ምናልባት አስተውለ ከሆነ እዚህ ቅዳሴ ላይ ካህናቱ ቢያንስ 2-3 ጊዜ ይታጠባሉ። ቅዳሴ ሲጀምሩ ይታጠባሉ። በመሀል ንጹህ ያልሆነ አይቀርብ እያሉ ይታጠባሉ። በመጨረሻ ደግሞ ቅዳሴ ጨርሰው ሊያቆርቡ ሲሉ ይታጠባሉ። ስለዚህ ከመንጻት ጋር ከንጽህና ጋር የተያያዘ አስተምህሮ ያላት ቤተክርስቲያን ነች። በመሆኑም እንዲህ አይነት ወረርሽኝ ሲነሳ ምዕመናኑ እንዲነጹ፣ እንዲታጠቡ፣ ንስሐ እንዲገቡ፣ እንዲመለሱ ይደረጋል።
በኮተቤ ሜትሮፖሊታን ዩኒቨርሲቲ የምርምር ጥናት ክትትልና ተግባራ ዳይሬክተሯ ዶክተር ሩቢያ ሐሰን ቀደም ባሉት ጊዜያት ለህይወት ስጋት፣ ለአካል ጉዳት፣ ለአገር ማዓት የሆነ ፈተና ሲመጣ የእስልምና እምነት ተከታዮች ያደርጉታል ያሉትን እንዲህ ይገልጻሉ።
ሙስሊሞች እንዲህ አይነት ችግር ሲገጥማቸው፣ በተለይ ወሎ አካባቢ ያሉ ሙስሊሞች እንዲህ አይነት ነገር ሲገጥማቸው ተውበት የሚባል አለ። ተውበት ማለት ይቅርታ ነው። ፈጣሪ ሰራነው ስራ በጣም ያልወደደው ነገር አለ፣ ስለዚህ ይህንን እንደ መቅሰፍት ልቆብን ነው ብለው ስለሚያስቡ ወደ ተውበት፣ ወደ ይቅርታ በግለሰብ ደረጃ በማህበረሰብ ደረጃ ተውበት ያደርጋሉ ማለት ነው። ይቅርታ ይባባላሉ፣ አፉ ይባባላሉ። የመጀመሪያው ይሄ ነው። ሁለተኛው ብዙ ጊዜ አርብን ሰላት ተደርጎም ተብሎ ሰደቃ ይደረጋል። ማለት ሚስኪኖችን ራሳቸውን በአግባቡ መመገብ የማይችሉ ድሆችን ፈልጉት ነገር ይሟላላቸዋል፣ ምግብ ይዘጋጃል፣ አንድ ላይ ሰደቃ ይበላና በአንድ ላይ ሆኖ ጸሎት ይቅርታ ይላሉ ማለት ነው። ይሄ ግን የሚደረገው ወረርሽኙ ገብቶ የተያዘው ማህበረሰብ ለብቻ ተገልሎ ተቀምጦ ነው።
በጸሎት መሰባሰቡ አደጋ መቀራረቡ ጉዳት የሚያስከትል ከሆነ ቤተ እምነቶች ቀዳሚው ምክራቸውም ተግባራቸውም ሰዎች ርቀታቸውን ጠብቀው እንዲቆዩ ማድረግ ነው።
ወረርሽኙ የተስፋፋ ብዙዎችን እያጠቃ በሚሄድበት ጊዜ ግን አማኞች በየቤታቸው እንዲቀመጡ ነው። ካህናቱ ደግሞ የዞሩ የበሽተኛውን ቤት ወይም ደግሞ ሰፈሩን መንደሩን እንዲያጥኑ ይደረጋል። ይሄ እንግዲህ መጽሐፍ ቅዱሳዊ መሆኑን እናገኘዋለን። በመጽሐፍ ቅዱስ ስለ ጥንቃቄ፣ ስለ ንጽህና፣ ወረርሽኝ በሚከሰትበት ጊዜ ደግሞ በቤት ውስጥ መቀመጥ እንዳለብን ያስተምራል። እንደው ለምሳሌ ያክል በኦሪት ዘጸአት ምዕራፍ 12 ላይ ስናነብ እስራኤላውያንን ከግብጽ ለማውጣት በግብጻውያን ላይ የተለያዩ ወረርሽኝ ወይም ደግሞ መቅሰፍትና ማዕት በሚመጣበት ጊዜ የመጨረሻው መቅሰፍት ሞተ በኩር የሚባል የግብጻውያንን የመጀመሪያ ልጆች የገደለ በዛን ጊዜ እስራኤላውያን እንዲያደርጉ ከተነገራቸው መመሪያዎች አንዱ በቤታቸው እንዲቀመጡ ነው።
እንደውም ምንድን ነው ያሉኝ አንዱ ሸህ፣ በዚህ አይነት ነገር ሲከሰት በርቀት ሆኖ በወንጭፍ የሚጠብቃለ ነው ያሉት። እንዳይገባ ሌላው ሰው ማለት ነው። እምቢ ብሎ የሚገባ ከሆነ ኢንፌክትድ ሆኖ ማህበረሰቡን ይበክላል ተብሎ ስለሚታሰብ በወንጭፍ ነው የሚጠበቁት አለ። በሩ ላይ የሚገቡት ትሪት የሚያደርጓቸው ሰዎች ብቻ፣ ምግብ የሚያቀብሉ ብቻ፣ በርቀት ነው። እነዛም
አንዳንዶች ክፉ ዘመን፣ የተወሰኑት ደግሞ ታላቁ ረሃብ እያሉ የሚጠሩትና በ19ኛው መቶ ክፍለ ዘመን መጨረሻ የተከሰተው ቸነፈር በኢትዮጵያ ብዙ ህይወትን ያስከፈለ ብዙ ቀንድ ከብቶችን የጨረሰ ነበር። በወቅቱ የመሃል ሀገር ህዝብ ለሰው ይቀምሰው ተቸግሮ በረሃብ ሲጎዳ ዳግማይ አጼ ምኒልክ ከኦጋዴን አካባቢ የእንስሳት ግዢ እንዲፈጸም በማድረግ የቀንድ ከብት ጥረቱን ለመቅረፍ ሞክረው ነበር። ጊዜው ረሃቡ ባመጣው ችግር እዚያም እዚህም በሽታ የተስፋፋበት ነበር። የከብት ግዢና ሽያጡን በበላይነት እንዲያስተባብሩ የተመደቡት የንጉሰ ነገስቱ ባለሟል አዛዥ ወልደ ጻድቅ በወቅቱ የከወኑትን አርአያነት ያለው ተግባር በወሎ ዩኒቨርሲቲ የታሪክ ምሁሩ ፕሮፌሰር ጋሻው መሐመድ እንዲዘክሩታል።
አሁን ይሄ ሰውዬ የተመደቡለትን ይዞ ሲሄድና ሲመጣ በነበረበት ወቅት ያው አብረውት የነበሩት ወታደሮች ብዙዎቹ ለህልፈት ይዳረጋሉ። እሱ ደግሞ በአጋጣሚ በበሽታው ይያዛል። አሁን በበሽታው ከተያዘ በኋላ ምንድነው ያደረገው? አንደኛ ኦጋዴን የመጡ ከብቶች ሌላ ቦታ ከመበተናቸውና ሌላውን ከመበከላቸው በሽታውን ከማሰራጨታቸው በፊት በቀጥታ ከብቶቹ አፋር ከሌላው ጋር በማይገኙ ቦታዎች እንዲቀመጡ አስደረገና ያ የንግድ መስመር ግንኙነቱ እንዲቋረጥ አደረገ። ማንም ሰው ወደ ኦጋዴንም ሂዶ ከብት እንዳያመጣ፣ ከኦጋዴንም ወደ ላይ ከብት እንዳያመጣ ማለት ነው።
ያዛዥ ወልደ ጻድቅ ሁለተኛ ተግባር ግን ራስን ከልሎ የማቆየት ውሳኔ ነው።
ይህ በሽታ ተላላፊ መሆኑን አውቄያለሁኝ። ተላላፊነቱም ደግሞ በንክኪነት ነው። ስለዚህ ራሴን አግልዬ መቀመጥ አለብኝ፣ ከማንም ልገናኝ አይገባም ይልና ድንኳኑን ይዞ ጫካ ይገባል። ምኒልክ ዴኔ ያለውን ወልደውን በዚህ በበሽታ ተነጠቀ ምን ዋጋ አለው? እኔስ በሽታውን ለሌላ አራምቼ በሞትስ ምን ፋይዳ አለው? ስለዚህ ጫካ ገብቼ ራሴን አግልዬ ከማንም ሳልገናኝ እየጸለይኩኝ መቀመጥ ይሻላል። ከዛ በኋላ ሰውዬ በአጋጣሚ ይተርፋል።
በደሴ ከተማ ነዋሪ የሆኑት የእድሜ ባለጸጋው በሽር አርጋው በዘመናቸው የደረሱበትን ሲተርኩ በወረሄመኖ አካባቢ የጉንፋን ምልክት ያለው ዘልስ የተባለ በሽታ ብዙ ጉዳት አስከትሏል። ጉዳቱ ካስከተለው በላይ የከፋ እንዳይሆን ያስቻለው ግን በአካባቢው ያሉ የሃይማኖት አባቶችና የባህል ሕክምና አዋቂዎች በሰጡት ጥልቅ ትዕዛዝ እንደሆነ ይጠቅሳሉ።
አቦቶችን አንድ ዘመን በ54 እንዲያው እንዲህ ዘልስ ገብቶ አራት ሰው አልቀዋል። ለዛን ጊዜ የሀገር ባል የሚዲያኝ ሰዎች ነበሩ እና ሊበትዬ የሚባሉ ነሸሁመድ የሚባሉ ሰዎች አሉ ያላ ሰዎች እነሱ ዘንድ ይከዳሉ፣ የሚታጠን ይሰጣሉ። አትረባረቡ ነው የሚሉት።
ምን ማለት ነው አትረባረቡ?
ገለል በሉ፣ ተጠናነሱ። አሁን እኮ የዛ አይነት እኮ ነው መንግስት የሚለው፣ አትጨባበጡ፣ ታጠቡ የሚሉት እነዛ። የዛን ጊዜ አትረባረቡ፣ አንድ ላይ መሆን ወረርሽኝ ማባባስ እንጂ ውጤት የለውም እያሉ ይመክራሉ።
ይሸሻል። ወረርሽኝን ማህበራዊ ርቀትን በመጠበቅ መከላከል ሃይማኖታዊና ታሪካዊ መሰረት ቢኖረውም አሁን የሃይማኖት አባቶች ምክር እየተገፋ መምጣቱ ያሳስባል ይላሉ ዶክተር ሮቅያ።
ፈጣሪ በየቤታችን ያሉ ከራሳችን ቅርብ ነው፣ ከትንፋሻችን ቅርብ ነው። ይሄን የሃይማኖት አባቶቻችን እየነገሩ ነው። ግን ያንንም ቢሆን ሰው ወደ ሃይማኖት ቦታዎች የሚሄድ ነገሮች ነው ያለው፣ ተቃራኒ ማለት ነው። እንግዲህ አላዋቂ የምንላቸው በእኛ አስተሳሰብ ስንት ገብተው ያልተማሩት የኛ ማህበረሰቦች የሚያሳዩት የሃይማኖት አባቶች የሚነግሯቸውን ሰምተው የተባሉትን ተከልክለው ነው እንደዚህ አይነት ወረርሽኞችን በጣም ሳይስፋፉ የሚያጠፉት የነበረው። ሕክምና ባለሙያ የሚነግረንን የሃይማኖት አባቶች የሚነግሩንን እንጂ እያልን እየሄድን ያለ ነው እና ልክ እነሱ በወንጭፍ ሲጠቀሙ እንደነበረው አሁንም ትንሽ እርምጃ መውሰድ ያስፈልግ ይመስለኛል።
አንድ የመቶ አመት ሽማግሌ የ22 አመት ወጣት አባባር ነው ስንት ነው አለ። እሳቸው 100 አመት አሉ። ረግኛ እየተጨነቅን አንቱ ይህን ያህል ኑሮ አለሳ ባለ የጠጋ ነው አላቸው። አላህ ሰጥቶኛል አሉ። ራላህ ኑሮዋል። እሱ ብቻ አይደለም የሚየገደብኩን ነው፣ ከሚጠላበት ከሚፈራበት እያቆምኩ ነው እና የምየረዳሁን ነው። 100 አመት ያኖረኝ ወረሺ ቤት የቤል ቤት እሳት የሚፈራ ነገር አልገባም አሉ።
ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።